የጎንደር አከራሪ ወንጀለኛ ቡድን አለ በሚል መንግስት ጎንደር ከተማ ውስጥ በተለያዩ ጊዜዎች በሚወስደው ርምጃ ለሰብአዊ መብቶች መከበር ሲታገሉ የቆዩ ፋኖችን ኢላማ አድርጓል የሚሉ አሉ። በሌላ ወገን ደግሞ የለም፣ በፋኖ ስም ተደራጅተው ከነጋዴው ላይ ገንዘብ የሚወስዱ በዘረፋና ሰዎችን በማገት ያስጨነቁ አሉ። መንግስት በእንዲህ አይነቶቹ ላይ ርምጃ መውሰዱ ተገቢ ነው የሚሉ አሉ። በእውኑ ጎንደር ላይ የሆነው ምንድነው? ከንቲባዋስ ምን ይላሉ? ጽዮን ግርማ በተከታዩ ዘገባ ተዳስሰዋለች።
መጋቢት 10 ቀን ለመጋቢት 11 አጥቢያ 2012 ዓመተ ምህረት ለሊት በከተማው ከፍተኛ የተኩስ ድምጽ መሰማቱ ተከትሎ ሁለት የተለያዩ አስተያየቶች ሲደመጡ ቆይተዋል። አንደኛው የክልሉ መንግስትና የፌደራል መከላከያ ሰራዊት በጋራ ሆነው በከተማው ውስጥ በቡድን የተደራጁ ወንጀለኞች አሉ በሚል ለፍትህና ለእኩልነት ሲታገሉ የነበሩ ፋኖች ላይ እርምጃ ወስዷል የሚል ነው። ሁለተኛው ወገን ደግሞ በጎንደር ከተማ ውስጥ የተደራጁ ኃይሎች ካምፕ አቋቁመው እየዘረፉ፣ ነጋዴዎችን እያስጨነቁ፣ ሰዎችን እያገቱ በየቀኑ ምሽት ላይ ከተማ ውስጥ ተኩስ በመክፈት እያሸበሩ የሚገኙ ወጣቶች ነበሩ፣ መንግስት እርምጃ ወሰደውም በእነሱ ላይ ነው የሚሉ አሉ። እነዚህ ቡድኖች በከተማ ውስጥ ከሚፈጽሙት ወንጀልና በሰዎች ላይ ከሚያደርጉት ጉዳት አንጻር ጉዳት ሊደርስብን ይችላል የሚል ስጋት እንዳላቸው በመግለጽ ስማቸውንና ድምጻቸውን እንዳንጠቅስ የጠየቁን በጎንደር ከተማ ውስጥ በተባለው መልኩ ተደራጅተው በመተማ መኩል የሚገቡ መኪኖችን የሚዘርፉ፣ ከሆቴል ባለቤቶች ላይ ገንዘብ የሚቀሙ፣ ሰዎችን አግተው ከቤተሰቦቻቸው ላይ ገንዘብ የሚቀበሉ ቡድኖች ጉልበታቸውን አጠናክረው በከተማው ውስጥ ረዘም ላሉ ወራት ሲንቀሳቀሱ እንደነበር ይናገራሉ። ስሜ እንዳይጠቀስ ያለ አንድ የጎንደር ከተማ ወጣት በጎንደር ከተማ ቀበሌ 6 እና ቀበሌ 18 እነዚህ ቡድኖች ሁለት ካምፕ ነበሯቸው። መጋቢት 11 ቀን በመንግስት ታጣቂዎች ተከቦ ተኩስ የተከፈተው በእነዚህ ካምፖች ላይ ነው ይላል።
በጎንደር ከተማ ውስጥ ሁለት ካምፕ መስርተው የጦር መሳሪያ ታጥቀው ማለት ነው ክላሽና ብሬን ድረስ የመታጠቅ ዕድል አግኝተው ነበርና ታጥቀው ያው ከተማ ውስጥ እንቅስቃሴ እያደረጉ ነበር። በነበረው ግጭት በተለይ በዚህ በብሔረሰብ ግጭት ላይ እንደ መሳሪያ የመሳተፍ እንትኖችን ተካሂደው ነበረ። ከዛ በኋላ ግን ያው ህገወጥ ድርጊቶች ነበረ ሲፈጸሙ የነበሩ ህገወጥ ድርጊቶች ሲፈጸሙ ነበረ። ያ ማለት ከተማ ውስጥ ላይ ግብር የተጣለበት ሳይሆን ማለት እንደ ሁለተኛ መንግስት አክት የማድረግ ነገሮች ፈጽመዋል። እንግዲህ ያለው ነባራዊ ሁኔታ እስከ መጋቢት 10 የነበረው ነባራዊ ሁኔታ ካምፑ በነገራችን ላይ የቀበሌ 6 የሰዎች መኖሪያ የነበረ ቤት ነው። የግለሰቦች መኖሪያ ተቀምቶ ነው ካምፕ የሆነው። የቀበሌ 18 ግን ያው ከመሪዎች አንዱ በኪራይ ይዞት ኋላ እንደ ካምፕ የተጠቀመበት ነው።
ቀመጫቸውን በዚህ ካምፕ ውስጥ ያደረጉ የታጠቁት ወጣቶች ከማህበረሰቡ ላይ የሚፈልጉትን ገንዘብ ለማግኘት ያሻቸውን ሲፈጽሙ ቆይተዋል ያለው ይህ ወጣት መንግስት ይህን ያህል ጊዜ እርምጃ ሳይወስድ መቆየቱን ይወቅሳል። በሌላ በኩል እርምጃ ተወስዷል፣ ከተማ ውስጥም ከፍተኛ ተኩስ ነበረ፣ ውጥረት ተፈጥሯል፣ ነገሮች መስመር ከመልቀቃቸውና ህገወጡ ከህጋዊው ተቀላቅሎ እርምጃ እንዳይወሰድበት ነገሮችን ለማስተካከል ጣልቃ ገብተዋል ከተባሉትና ጉዳዩን ከሁለቱም ወገን ሲያናግሩ ቆይተዋል ከተባሉት የጎንደር ከተማ ነዋሪ ከሆኑት አንድ አዛውንት መካከል አነጋግረናቸው ነበር። በተባሉት ካምፖች ውስጥ በህገወጥ መንገድ መሳሪያ ታጥቀው ሲንቀሳቀሱ የነበሩ ወጣቶች መኖራቸውን ያረጋግጣሉ።
በጣም ከባድ መሳሪያ መሰየስ ምናምን ያለበት በጣም ከፍተኛ የሆነ እንትን ነው። ለነገሩ የተጎዳ ሰው የለም። እነሱም ተበታተኑ አሉበት። አንድ ካምፕ ነገር ነበራቸው፣ ሁለት ቦታ የሚኖሩበት ቤትና ካምፕ አካባቢ ነበረ። በዛ ተበታተኑ ቀረ። ከዛ በኋላ ሌሎች ዝም ብለው ብትን ስላሉ ተኩስ ምንም ነገር የለም። መንግስትም የማሳደድ ነገር አላደረገም። ምንባል ግን ተበታትነው ስላሉ የተበታተነ ኃይል ለመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል እንትን ነበር። ግን እስካሁን ምንም የጎላ ነገር የለም። ብቻ ተበትነዋል ውጭ ስለሚባል አሁን በዚህ በሽታ ጊዜ ስለ በሽታው ስለ ጤንነታችን ለደህንነታችን ማስበው ሲገባ እነዚህ ሰዎች ደግሞ እንዲበተኑ ስጋት እንዲፈጠር መደረጉ ትክክል አይደለም የሚል አንዳንድ ቅሬታ አለ። መሰለኝ
በከተማ ውስጥ በመኖሪያ ቤቶች ውስጥ ተቋቁመው ስለነበሩት ካምፖችም ይናገራሉ።
ካምፕ ቀበሌ 6 ይባላል። ያን አካባቢ ያ የሆነ ባዶ ቤት ነበረ። ያሱ ቤት ይለቀቅ ነው ነው የሚባለው ግን ለሰው ተደረጋለ ነው መንገድ ይዘት የነበረ ቤት ነው። ለምን አንዳንድ ይችላል ለጊዜው ያነሩበት አለ። አንደኛው ደግሞ የተወሰኑ ሰዎች የሚኖሩበት በቀበሌ 18 በላይ ያለኛው በቀበሌ 6 አካባቢ ነበር። ሁሉም አሁን ተለቋል። ሰዎቹም የለም ከተማ ውስጥ ሆኖ በዙሪያው ሆኖ አይታወቅም።
ሌላው ይህን ጉዳይ አስመልክቶ በማህበራዊ ጉዳይ ላይ አስተያየት የሚሰጠው ቶማስ ጀጃው የተባለ ወጣት መንግስትን ተጠያቂ ያደርጋል።
መንግስት ያደረጃቸው ኃይል እንዳለ ነው የሚነገረው። ያ ማለት ምንድን ነው? ፋኖን ለማጠልሸት ፋኖን ወይም ለመበተን። አሁን ምንድን ነው ፋኖ ሲጀመር ምን ማለት ነው የሚለውን ለማየት ያክል በእኔ መረዳት ፋኖ ማለት ልቡ ለነጻነት ልቡ የታጠቀ በሙሉ ፋኖ ነው ብዬ ነው ማመን። ያ ኃይል አንደኛው ነፍስ ያነሳ ነው፣ አንደኛው ብር ያነሳም፣ ሁሉም ፋኖ ነው። ከዚህ በፊት አስሮ የነበሩትን ሁላቸውም ብር በብር እንቅስቃሴ ያደርጉ የነበሩ ኃይሎች በሙሉ ለእኔ ፋኖ ናቸው። ከእንደገና ነፍስ አንስተው ብር አያገቡትም፣ ፋኖ ናቸው። ነፍስ ያነሳውን ኃይል መንግስት በራሱ መንገድ ለእኔ የፖለቲካ ዓላማ አይመቹኝም፣ አይደግፉኝም፣ ከጎኔ አይቆሙም ብሎ ያመናቸው ምንድን ነው በዛ ደረጃ የፈረጃቸው ስለሆኑ እነሱን ለማጠልሸት መጀመሪያ ከህዝብ ለመነጠል ሆን ብሎ በተቀናጀ እና በተደራጀ መልኩ ራሱ ስፖንሰር የሆነ ያደራጃቸው ኃይል አለ ብዬ አምናለሁ።
የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም በበኩላቸው እነዚህ ህገወጥ ድርጊት ሲፈጽሙ የነበሩና በፋኖ ስም ተደራጅተው ሰዎችን ሲያሸብሩ የቆዩት የህገወጥ ድርጊት ፈጻሚዎች የፋኖን 100% አይሞሉም፣ እነርሱም ቢሆኑ ወደ ህጋዊ መንገድ ገብተው ህይወታቸውን በሰላም እንዲመሩ በመንግስት በኩል ብዙ ጥረት ተደርጓል። ነገር ግን ከአቅም በላይ ወደ ሆነ ሁኔታ ሲሻገር በህብረተሰቡ ጥያቄ ነው ወደ እርምጃ የተገባው ይላሉ። መጋቢት 10 የተፈጠረውንም ያስረዳሉ።
ራሳቸውን እንደ ፋኖ የሚቆጥሩ ልጆች አሉ። እነዛ ውስጥም መልካም የሚሰሩ ልጆች አሉ። በጣም ደግሞ በዚህ በህገወጥ ተግባር፣ ህገወጥ ቤት ወረራ፣ ህገወጥ አሁን የከተማ ውስጥ ህገወጥ የቤት ወረራ ነው፣ የመሬት ወረራ ላይ የተሳተፉ ህገወጥ ነጋዴውን ግብር አምጪ እያሉ የሚጠይቁ ከተማ ውስጥ ካምፕ ከፍቶ የሚንቀሳቀሱ ልጆች አሉ። ለኛ ከድርጊታችን እንድትቆጠቡ ብለን ለረጅም ጊዜ ዲስከስ አድርገናል። በመግባባት ላይ ነበር። ታውቀን ጋቤት ስርቀን የተከሰተው ልጆቹ ከተማ ውስጥ በተለምዶ ፎጣ ለባሽ የሚባሉ 11:30 እስከ 12:00 ባለው ከተማ ውስጥ ሰልፍ አደረጉ። ምን ሰልፉም እኛ እውቅናም የለንም፣ ምን እንደሚሉም አናውቅም። ሰልፉ እየጎላ መጣና ቢሮ መደብደብ ጀመሩ። መኪና ላይ ድንጋይ መወርወር ሲጀምሩ እኛ እንደ ህግ ተቆጣጣሪ አካል ይህን ሰልፍ መበተን ነበረብን፣ በተን። ከዛ በኋላ ጸጥታው የከተማ ሁኔታ ሊቀየር ይችላል በሚል ጸጥታ መዋቅሩ ስምሪት ማድረግ ጀምረ፣ ፓትሮል አድርጎ ከተማው በዚህ ረብሻ እንዲወጣ ምንም ምክንያት የሌለው ሰልፍ ስለነበር፣ ያም በምናደርግበት ሰዓት እነዚህ ግሩፖች የጸጥታ ኃይሉን መኪና ላይ እንዳለ መጡና የተወሰነ ገደሉ፣ የተወሰነ አቆሰሉ። ዘን ካምፕ ስላላቸው እነዚህ ሰዎች በእርግጥ ካምፕ ከተማ ውስጥ መመስረትም ራሱን የቻለ አንድ ሌላ አጀንዳ ሆነ። ይህን ድርጊት የፈጸሙ ሰዎች በቀጥታ ለህዝብ እንዳታቀርቡ በሚል ጥያቄ ስናነሳ በሱ የጀመሩት እነሱ ናቸው። ብሬን መተኮስ ምናምን መተኮስ የጀመሩት እነሱ ናቸው። እዛም በኋላ ብዙ ሰዛ በለሱ ብዙ ሰው መጎዳት የለበትም፣ ብዙ ሰው መሞት የለበትም፣ እኛ ሞር ከተማውን ወደ አላስፈላጊ ነገር እስከመከት ብለን ነገሮቹ በዛ ደረጃ እንዲያልቁ አድርገናል።
የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም መንግስት በጎንደር ከተማና ዙሪያዋ ባሉ ወረዳዎች የዘራፊ ቡድን አደራጅተው ከነፍስ ወከፍ እስከ ቡድን መሳሪያ ታጥቀው በካምፕና በየጫካው ህገወጥ ድርጊት ሲፈጽሙ በነበሩት ላይ ብቻ እርምጃ መውሰዱን ይናገራሉ። ከዛ ውጪ በፋኖ ላይ እርምጃ ተወስዷል በሚል እየተስተጋባ የሚገኘው መረጃ ህገወጥነታቸውን በህጋዊ ስም ከልለው የወንጀል ድርጊትን ለመቀጠል ያሰቡ ናቸው ይላሉ።
እውነተኛ ፋኖ ዲዘር የሚያደርገው እኛም በፋኖነት ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው። ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም። አሁን ሰርቶ ማይበላ ሌባ ግሩፕ አለ፣ የተደበቀ ግሩፕ አለ። ያ ግሩፕ ሰርቶ መብላት ስላልቻለ ኢንፖፖዛል አክሴፕት ለማድረግ ላለማድረግ ካልሆነ በስተቀር እንደሚወራ ከፋኖ ጋር አልተጣላንም። አሁንም እየሰራ ነው። ተደራጅተው ሀገራቸው እንዲያገለግሉ በኢኮኖሚ እንዲጠቀሙ ነው እየሰራ ነው። እነዚህ ግሩፖች ግን በፋኖ ስም በጣም ነገሩን በጣም አዝነው ይዘውታል። ስለዚህ አሁን ባለው ሁኔታ ሰላም ነው።
መጋቢት 10 ቀን ለመጋቢት 11 አጥቢያ በተወሰደው እርምጃም በከተማው ውስጥ ቀበሌ 6 እና 18 በሚገኙ መኖሪያ ቤቶች ያደረጁትን ካምፕ ጥለው ሲሸሹ ሁለት አግተው ያስቀመጧቸው ሰዎች መገኘታቸውን ይገልጻሉ።
ምርመራ ላይ ያለ ግን የመጨረሻው ቀን ካምፕ በለቀቁበት ጊዜ ሁለት ልጆች እዛ ታግተው አግኝተናል። እንግዲህ በጊዜው የተገደለው አራት የተጠቃይም ተገድሏል። አራት ተቆስሏል። ሁለት የከተማ ኗሪዎች ሙተዋል።
ምክትል ከንቲባው ኢንጂነር ማስተዋል የክልሉ መንግስትም ሆነ የከተማው አስተዳደር ከለውጡ በኋላ ተመልሶ ወደ ማሰርና ማፈላ ለመሄድ እንዲሁም ወጣቶችን ወደ ስራ ለማስገባትና ሁሉም ህጋዊ መንገድ እንዲከተሉ ለማድረግ በሚል የጸጥታ ኃይል ያገር ሽማግሌን ጨምሮ በጣም ብዙ ማግባባቶችና ድርድሮችን ለማድረግ ሲሞክሩ እንደነበር ገልጸዋል። ነገር ግን ህገወጥ ዘራፊዎቹ ህገወጥ ድርጊቱ ስለበለጠባቸው እሱን ሲያደርጉ ቆይተዋል ይላሉ። አደረጉት ያሉትንም ያስረዳሉ።
እንግዲህ አሁን በማጣራት ላይ ነው ያለን። ምርመራው የፖሊስ ምርመራውን እየሰራ ነው ያለው። ግን እየተሰራ የነበረው ወንጀል ግን ሰው ማፈን፣ በዛ ካምፕ ውስጥ እስረኛ ማገድ፣ እስረኛ ማድረግ የተቀባጭ እኛ አየናቸው። እኛ ፖሊስ ጣቢያ ሄዶ እስረኛ የማስፈታት እዛ ውስጥ ገብቶ መሳሪያ ተቀማ መሳሪያ በተኩስ የማስወጣት እንዲህ አይነት ከመንግስት አግባብ ውጭ ሄዶ የመስራት ነገሮች ነው የነበሩ። እኛ በመቻቻል ብዙ ነገር የሚቻቻል ነገሮችን በሂደት እያስተማር መቀየር አለብን የሚል ብዙ አቅጣጫ ይዘን ነው። በኋላ ግን እነሱ ነገሩን አበላሹት። አሁን ባለው ሂደትም ራሳቸውን ፈትሸው ትክክለኛ ፋኖ ካለዛ ውስጥ ትክክለኛ ፋኖ መቼም ወንጀል አይተባበርም፣ ሰው አይገድልም፣ ሰው ግብር አያስከፍልም፣ ሰው አይቀማም፣ ራሳቸውን ለይተው ወንጀለኛ የሆነ ደግሞ በዚህ ድርጊት የተሳተፈ ፋኖ ብለን አንጠራውም። ትልቁን የፋኖን ስም ይዘው ያጨረብር አይደባ ያጃጃ ይጠየቃል ይኛታ። ስለዚህ በዚህ ደረጃ ሰላማዊ መንገድ ለመጨረስ እየሰራ ነው።
በማህበራዊ ሚዲያ ላይ የሚጽፉና በጎንደር ከተማም ያሉ አንዳንድ ወጣቶች የዘረፋ ቡድን መኖሩን አምነው ነገር ግን የተለያዩ ምክንያቶችን የሚያስቀምጡ አሉ። በዚህ ጉዳይ ላይ ያነጋገርነው የጎንደር ከተማ ነዋሪ ይህ ቡድን መኖሩ ትክክል ነው የሚል አንድ ሰው ከተገኘ ማንነቴን ይፋ አውጥቼ ለመከራከር ዝግጁ ነኝ ይላል።
ይህ አደረጃጀት በተለይ በጎንደር ከተማ ውስጥ የነበረ አደረጃጀት አይነት መቀጠል አለበት የሚል ሰው ማለት ነው። ካልተፈፋት እናንተ ፈጣ ገባ የሚል ፕሮግራም አላችሁ ነበረ ብዙ ሰው በቅርብ አልተከታተልኩ። እንደዚህ አይነት ላይ የመደረጃጀቱ ለህዝብ አስፈላጊ ነው። ይህን ጥቅም አመጥተዋል ይህን የሚል ካለ ቆርበንም ለመከራከር ዝግጅዎች ነው። ምክንያቱም ሰላማችን በጣም እንፈልገዋለን። ምንም እንትን የሚለው ነገር ስለሌለ ማለት ነው። ከሰላም ይበልጥ ነገር ስለሌለ።
ሌላው ህዳር 14/2012 ዓመተ ምህረት ለስራ ጉዳይ በመንቀሳቀስ ላይ ያሉ በታጠቁ ቡድኖች ታግተው እንደተለቀቁ ከነገረን ወጣቶች መካከል አንዱን አነጋግረነዋል። ስሜ ለጊዜው ይቆይ ብሎናል።
ማሰሉ ደን ወደ ታንዛ እየተመለሰን ካንሰል በሚትባል ልዩ ቦታ እና ለስራ ከአንድ ጓደኛዬና ከሹፌሩ ጋር ነበር የታገትነው። በሰዓቱ ያው አንድ 3 ቀን ከእንትን ካልን በኋላ ተጫካ ውስጥ ያው ቤተሰብ ብር ከፍሎ ነው ያስወጣን።
ምንድን ነበር የምትሰሩት አንተና ጓደኛ?
ቴሌ የቴሌ ሰራተኞች ነን። ሁለት ቴክኒሽያኖች እኔና አንድ ጓደኛዬ ከዛ ሹፌር ማለት።
ለስራ ወጥታችሁ ነው?
አዎ ለስራ ወጥተን ነው። ስራ ሰርተን ስንመለስ ነው ሽፍቶች ያዙ።
ቦታው በትክክል ምን አይነት ቦታ እንደሆነ ታስታውሱታላችሁ?
መንገድ ነው፣ ልጅ ፒስታ መንገድ ነው፣ የገጠር መንገድ ማለት ነው። ስለዚህ እዛ መንገድ ላይ ነው አስቁመውን መኪናውን በጥይት ሰብረው ምናምን እኛን ይዘው ነው ብቻ ከሄዱት ማለት ነው።
በጠቅላላ ሶስታችሁንም ማለት ነው?
አዎ ሶስታችንም፣ ሁለት ባለሙያና አንድ ሹፌር ማለት ነው።
ስንት ይሆናሉ?
አራት ናቸው ብዛታቸው።
ታጥቀዋል?
አዎ በደንብ የመከላከያ ልብስ የለበሱ አርምድ ናቸው በደንብ ማለት ነው።
በሚያግቷችሁ ሰዓት የደረሰባችሁ ጉዳት አለ?
አዎ ማለት ላይክ እንግልቱ እንዴት ነው መሰለሽ፣ ላይክ መኪናውን መስታወቱን ሰብረውታል በጥይት ዘይን። እኛንም ያው እያንገላቱን ምናምን ወደ 2 ሰዓት የሚሆን በእግር ነው የወሰዱን እና ጫካ ውስጥ አስቀመጡን ማለት ነው። ከዛ በኋላ ነው እንግዲህ ድርድር በኔክስት ዴይ ተጀምሮ ያው እነሱ እንደውም 900 ነበር የጠየቁት። በቃ 3 ቀን ከቆዩ በኋላ ግን እንዳልኩሽ ይሄ ድርድሩ በድርድር ቤተሰቦቻችን ከዚህም ከዛም ተበዳድረው የሶስታችን ቤተሰቦች 500,000 ብር ከፍለው ነው የተለቀቅነው።
አንድ ላይ ነው የሶስታችን ቤተሰቦች ብር የከፈሉት?
500,000 ብር። አዎ።
ለማን ከፈሉ?
ለሽፍቶቹ። ለዛው ማለት ጫካ ድረስ ብሩን ይዘሽ እንድታመጪ ይጠይቁሻል፣ ካልሆነ እኛን ይገሉ ነው። ስለዚህ ምንድን ነው ወደ ማታ ነበረ፣ ወደ ጨለማ ነው እንትን የሚሉት። ጫካ ድረስ በሞተር አምጥተሽ ብሩን መስጠት ይኖርብሻል።
ይሄንን ለእናንተ ማን አደረገላችሁ? ስንት ቀን ቆያችሁ ይሄ እስኪሆን ድረስ?
በሶስተኛው ቀን ማታ ነው እንግዲህ ወጣ ነው።
ገንዘቡን እንዳገኙ ወዲያው ለቀቋችሁ?
ወዲያው ለቀቁን። ሁለት ሰዓት ምናምን ነው እንግዲህ ወደ ከተማ ይገባል። ሳንጆርም ትባሉ ቅርቧ ከተማ ሷነች። አንድ 14-15 ኪሎ ሜትር ርቀት ይሆናል በግምት ማለት ነው ከዛ ሳንጃ ከተባሏ ከተማ።
በምን ተመለሳችሁ?
የተወሰነው በእግር የተወሰነው በሞተር ሆነን ከዛ የከተማው ልዩ ኃይል ምን የሆነ በእንደኪና የሆነ ግማሽ መንገድ መጥቶልን ማለት ነው የሆነ ሳለን ከዛ በመኪና ከፍቱ ውስጥ ለተገናኘን በኋላ ማለት ነው።
ሰማህ ነበር በሰዓቱ?
ሰዓቱማ በቃ ያው በሞትና ባለን በደንብ መካከል አይነት በጣም የመደንገጥ ስሜት ነው የሚሰማሽ ማለት ነው። በማንኛውም ክስ ትገደኝ እንደምትችል አስቢያለሽ።
ስልኮች የቤተሰቦቻችሁን ስልክ እናንተ ናችሁ የሰጣችኋቸው? ያገቷችሁ ሰዎች ቀድመው ያውቁት ነበረ? በአጋጣሚ ነው እገታው የተፈጸመው ወይስ ያውቋችሁ ነበረ? ስለ እነዚህን ጉዳዮች ጠቅላላ አድርገህ ንገረኝ።
መረጃ በጣም አላቸው ሽፍቶቹ። እኔ ጎንደር ነው የምሰራው። ይሄ ሳንጃ መልሽ ደግሞ ከጎንደር 40 ኪሎ ሜትር ርቀት ላይ ነው። እንግዲህ ምናልባት እዛው ከወረዳው ሰዎች ጋር ምናልባት መረጃ ሊኖራቸው ይችላል የሚል ግምት አለን። ከዛ በተረፈ ግን እንዳልኩሽ እዚህ ከጎንደር ከተማው ወደዛ እንትን ይኖራል የሚል ግምት የለኝም። ያው የተለመደ እንትን ነው። በጣም ብዙ ሰዎች እንደዚህ እየታገቱ የኤፌስር የመኪና ሹፌሮች እየታገቱ ብር እየከፈሉ ምናምነቱ በጣም ብዙ አሉ። ተገደሉም አሉ።
ከዛ በኋላ መታችሁ ለጸጥታ ኃይል ለመንግስት ያለውን ሁኔታ አብራርታችኋል?
አዎ በደንብ ቃላችንን ተቀብለው ምናምን ክስም መንግስት እንዲመሰርት ግን ያው ሽፍቶች ስለሆኑ እስካሁን አዲስ ነገር የለም እንደዚህ ተያያዙ ምናምን የሚል ነገር አልሰማንም። ግን ያው መንግስት ቃላችንን ተቀብሎ ክስ መስርቷል ነው አካባቢ ክስ መስርቷል።
ወጣቶች ናቸው
ስማቸውም ምናምን ስለሚታወቅ
ወጣቶች ናቸው የያዟችሁ?
አዎ ላይክ ከሀያ አመት እስከ 30 ምናምን ነው ማለት ሁለት ልጅ 20 ምናምን ቢሆኑ ነው ሁለቱ ደግሞ 30 ቤት ውስጥ ቢሆኑ ነው።
ጫካ ውስጥ ባቆያችሁ በሶስት ቀኖች ውስጥ በምን ሁኔታ ነው የቆያችሁት? አስራዋችሁ ነው የቆያችሁ? በምን ሁኔታ ቆያችሁ?
እዛ በነበርንበት ሰዓት በቃ የሚጠብቀን ይኖራል እዛው አጠገባችሁ ቁጭ ብሎ ሁለቱ ወይም ሶስቱ ደግሞ ራውንድ ያደርጋሉ ማለት ነው የጸጥታ አካል እንዳይመጣ ምናምን ራውንድ ያደርጋሉ። ስንተኛ በሰንሰለት ያስቁናል። ከዛ ውጭ ቀን ቀን ደግሞ እዛው ቁጭ ብለን ያው ስለሚጠብቁ የትም መንቀሳቀስ አንችልም። ቆሎ ምናምን ነው የሚሰጡሽ ምግብ ውሃ በኮዳ ለሶስት ምናምን ይሰጡናል። እንደዛ ነበር ያሳለፍነው። ማታ ማታ ግን በሰንሰለት ቁናል እግራችንን። ከዛ ደግሞ አንዳንዴ ቦታ ይቀይራሉ እንዳልኩ መረጃም ስላላቸው ይሄ ቦታ አንድ ቦታ ላይ አይቀመጡ።
ከእናንተ ውጭ ሌላ ሰው ነበር እዛ? ከእናንተ አሁን ከሶስታችሁ ውጭ እዛ ስትሄዱ በሌላ መንገድ ታግተው የመጡ ወይም እንደዚህ ያያችኋቸው ሰዎች አሉ?
የሉም፣ እኛ ብቻ ነበረ። ግን ኮሚኒኬት ያደርጋሉ ማለት አሁን ለምሳሌ ከሌሎች ሽፍቶች ጋር ያወራሉ። እንደዚህ አይነት ሰው ያዛችሁ ወይ ምናምን እንዴት ነው እንዲህ አይነት ወሬዎች ያወራሉ ማለት ከወሬው እንደምንረዳው ማለት ሌላ ቦታ ያሉ አይነት እንደምትሰኝ ሰዎች እንዳሉ ማለት ነው።
እነዚህ ወጣቶችን ገንዘብ ከፍለው ካስለቀቁ ቤተሰቦች መካከል አንድ ሰው አነጋግረን ነበር። ከተጠየቁት ገንዘብ በላይ ተደራድረው 500 ሺህ ብር ካስደረጉ በኋላ ገንዘቡን ለማግኘት ያላስቸገሩት ሰው እንደሌለ ተናግረዋል። የአካባቢው ህብረተሰብ እየተፈጸመ ያለውን ነገር በሚገባ ተረድቶ ህገወጦቹን ባለመተባበር ሰላማዊ እንቅስቃሴ እንዲመለስ ቢያደርግ መልካም ነው ሲሉም ጠይቀዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።